ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? ይሄ ጋምቤላው ከባህላዊና ከጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ።
ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። ከዚህ ጋር የተያያዘውን መሰናዶ በምሽቱ እናስደምጣችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራዋል። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ከመሳሰሉ ፍንጭ ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ሌሎችም ምክንያቶች ለስርጭቱ መጨመር ምክንያት እየሆኑ መምጣታቸውን የጤና ሚኒስቴር አመላክቷል። በዚህ ዙሪያ ስምኝሽ ቆይ ያጠናቀረችው ዘገባ በመቀጠል ይቀርባል።
ባለፉት አመታት ኤችአይቪ ኤድስ ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በአለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? ይሄ ጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽዮ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስክ ቢሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ያየነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15-29 ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢዩሽን አላቸው። በዚህ አዲስ የሚያዝ ምጣኔ ውስጥ
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀነሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ተስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸው ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል ይመጣል። ምክንያቱም ኢንተርኔት አክሰሶች አሉ። ያንንም በማየት በጣም ታዳጊና ፕዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዘልንትን ስለሚሆናቸው ይሄ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልን የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የጋብቻ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71% ከፍ ያለ መሆኑን አስታውቋል። በተለይ በመስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
There are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ያለባቸው ጥንቃቄዎች አውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነርሰን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪ የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል። ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች አስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
በየወሩ መጥቶ የሚወስዱት ለየሶስት ወር መራርታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳትና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይ ለስቴሰመን ተሰርቶ ሪስቶሬቲቭ የሆነ መጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋድርጅቶች ቤዝ ላይን ማጠምተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫይረሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤች አይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤች አይቪ ኤድስ ርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መቼ እንደተያዘ ስለማያውቅ እና ከማን እንደተያዘ ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ነው ከተገኘ በኮንደም መጠቀም፣ አለዚያ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳለሁ።
በጤና ጥበቃ መረጃ መሰረት በአሁኑ ወቅት ኢትዮጵያ ውስጥ ከ610,000 በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500,000 በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ አመሰግናለሁ። ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ወጣቱን ትውልድ ኢትዮጵያዊ ከሰሞኑ በእኛ ስቱዲዮ በነበረው ቆይታ ውስጥ አንዳንድ ሀሳቦችን ቢያጋራን አድርገናል። አስቀድሞ ስለ አስተዳደጉ ይነግረናል።
ተወልጄ ያደኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ 14 አመቴ ነው እዚህ የመጣሁት። 14 አመቴ እዚህ 2017 እዚህ መጥቼ በቃ ሃይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 አመት ጨርሼ 1 አመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላራ opportunity ስላገኘው ዛ መሄር አልፈልኩም ሌላ ቦታ ለዛ ነው የተማርኩ ያለሁት።
ለትምህርት በመጣሁበት ዩኒቨርሲቲ ውስጥ አዲስ የንግድ ሐሳብ ጀምረክ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ ንገረኝ እስቲ እንዴት ሐሳቡ መጣልህ?
ያ ቢዝነስ እኔ በቃ አገር በኢትዮጵያም ያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ ኢቤይ ላይ ምናምን ጫማ እየገዛሁ እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይሄንን እንትን ማድረግ አላስ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይሄን ነገር ስትጀምር የነበረው ምላሽ ምንድነው? በትምህርት ቤቱ አስተዳደር በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ሲጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን እውነትም ነው ትንሽ ነገር ነው ሲጀምር ሁሌም ከትንሽ ነው የሚጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስትመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፖሊሲ አለ ሁሉ አብዛኛው ዩኒቨርሲቲ business የዶርም ሩም ውስጥ ማድረግ አይችልም ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ business እንዳሳደግ ዶርም ሩም ውስጥ find out ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው there is no way that I could stop በጣም አንድ አመት ሁሉ እየለፋው ስለሆነ you kick me out you know ከትምህርት ነው የማቆመው እንጂ ካሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው በቃ ችግር የለውም እሺ ስራና ትራንዛክሽን ብቻ አታርግ ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምልክ ከሆነ ችግር የለውም ብሎ እሺ አለኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ never ask for permission always apologize so
ፍቃድ አጠይቅ ነገር ግን ከሆነ በኋላ ይቅርታ ጠይቅ
ፍቃድ አጠይቅ ይቅርታ መጠየቅ ይሻላል እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው ነው እንትን ይያልክ ያለሁት። በአብዛኛው እኔ የተማርኩት ብዙ እንትን ሩል ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይ ለመጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንደያዝክ ሰምቻለሁ። ምን ላይ ደረስክ እስቲ ስላለህበት ደረጃና ሁኔታዎች ንገረኝ።
የስ የጀመርኩት እኔ አይዲያም ሲኖርኝ አገር ቤት ደውዬ ቡና ልልኩልኝ ትችላላችሁ አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣችው። ከዛን እኔ ማወቅ የፈለኩት ይህንን ነገር መሸጥ እችላለሁ ወይስ ነው በቃ። ስለዛ ብዙ ማምጣት አልፈለኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን I had to find a better way ሌላ ቡና ማመጥበት መንገድ እንትን አልኩኝና ቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው።
አዎ እየጨመረ መጣን። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ አስገባንና አሁን ምናረገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ካስተመርስ ደሞ ለእንተንም እንሸጣለን ማለት ነው ለሮስት አርገቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለነሱም እንሸጣለን።
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንደተገባ አድርጓል። የመጪ ዘመን ህልምህ ምንድነው? አሁን የጀመርከው ምን ማድረስ ነው የምትፈልገው?
ማረግ የምፈልገው the main goal is ፋርመሮቹ ኢትዮጵያ ፋርመሮቹ
የኢትዮጵያ ሰደሮቹ ገበሬዎች
አው እንዳልቸገሩ ነው። ፈጣሪ ይመስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር ይችላል። ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ ማኒ ፋሚሊያቸውን ለማሳደግ ብር ያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዚህ አሁን በአምስት በሚመጣው አምስት አመት ወይ 10 አመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ ይሄዱ ኤክስፖርት የሚያርጉትን በፋርመሮቹ በደንብ ማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የምፈልገው እንዳልቸገሩ ማለት ነው።
መልካም። በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሐሳብ የፈጠረ ሐሳብ አላቸው። ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድነው?
መጀመር እስ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ ይያልክ ሳንተ ሳታውቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት ያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንድሸጥ አረገን። ከዛ እሱ ደግሞ ወደ ኮንቴይነር ምናምን ለሌላ ሮስተሮች እንድንሸጥ አረገን። ስለዛ ማወቅ የለብህም ፕላን አይኖርህ ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታደርግ ሊያደርግ ይችላል ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው ጀስት ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ።
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው የምትለኝ?
አዎ አዎ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል ዱ ኢት ያ።
በጣም አመሰግናለሁ ፍራኦል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜን ያገኘው ላጋራህን ሐሳብ ለሁሉ ነገር አመስጋኝ ነኝ።
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ሶስተኛው የሃጫሉ ሁንዴሳ ሽልማት ቅዳሜ ምሽት በአዲስ አበባ ከተማ ተካሂዷል። ለታዋቂው ድምጻዊ ሃጫሉ ሁንዴሳ መታሰቢያ እንደሆነና የአፋን ኦሮሞ ስነ ጥበብን የማሳደግ ዓላማ እንዳለው የተገለጸውን ሽልማት ገልሙ ዳዊት እንደሚከተለው ቃይቶታል።
በ2012 ዓ.ም ተመረጠ ሰኔ 2 ቀን ምሽት ለተገደለው ድምጻዊ ሃጫሉ ሁንዴሳ መታሰቢያነት የተጀመረው የሃጫሉ ሁንዴሳ ሽልማት ዘንድሮም ለሶስተኛ ጊዜ በአዲስ አበባ ስካይላይት ሆቴል ተካሂዷል። በእለቱ የአርቲስት ሃጫሉ ሁንዴሳ ፋውንዴሽን ለወራት በአፋን ኦሮሞ የሙዚቃ ስራዎች ሲያወዳድራቸው ከቆዩ ጨዎች በዳኞችና በአድማጮች አብላጫ ድምጽ አግኝተዋል የተባሉ ተወዳዳሪዎችን ተሸላሚ አድርጓል። የሽልማት አሰጣጥ መርሃ ግብሩ ቅዳሜ ማምሻው ሲጀመር የድምጻዊ ሃጫሉ ሁንዴሳ ባለቤትና የፋውንዴሽኑ ስራ አስኪያጅ ወይዘሮ ፋንቱ ደምሴ አሁንም በባለቤት የግድያ እውነተኛ ፍትህ ይሰጠኝ ሲሉ ጠይቀዋል።
ሁንዲ ኢንመታ ጉዩመ ኤገታ
ሁሉም ቀኑን ጠብቆ በጊዜው ይሆናል። አሁን አፉን ያዘው አንድ ቀን እውነቱን በይፋ ይናገር ይሆናል። ሃጩ ባንተ ግድያ ለኔ ማንም ንጹህ አይደለም። ይሄን ባለፈውም ተናግሬያለሁ አሁንም እውነት ውስጥ ይወጣ እናገራለሁ። መንግስትም ሆነ ከመንግስት ውጭ ያላችሁ አካላት የሃጫሉን ገዳይና አስገዳይ ለይታችሁ ለፍርድ አቅርቡ እውነቱንም አውጡልን።
ይህ ድምጻዊ ሃጫሉ የተያለፈው የአፋን ኦሮሞ ሙዚቃ እንዲሻሻል እየጣረ በነበረበት ወቅት ነው ያሉት ባለቤቱ ወይዘሮ ፋንቱ። ከልፈቱ በኋላ በስሙ የተቋቋመው ፋውንዴሽን ለአፋን ኦሮሞ ሙዚቃ እድገት የሚጠሩና የሚሰሩ አካላትን ማበረታታቱን ይቀጥላል ብለዋል። የያጫሉ እንደሳ ፋውንዴሽን በ11 የተለያዩ መስኮች የተወዳደሩትና በየዘመናቸው የአፋንሮም ሙዚቃ አውላለበት ደረጃን ድርስ አስተዋጽኦ አድርገዋል ያላቸውን አካቶ 14 የሙዚቃ ሰዎችን ሸልመዋል። ድምጻዊ ትልፈነሽ ቀኖ የዘመን ሽልማት ስታሸንፍ በክብር ዘበኛ ኦርኬስትራ ድምጻዊ እና የግጥም ድራሲ የነበረው ገመቹ ይታና እንዲሁም ለብዙ አመት በስደት የቆየው ድምጻዊ ሱቴ ባረንቶ ተሸላሚ ሆነዋል። በርካታ ፉክክርን አልፎ ያመቱን የሙዚቃ አልበም ያሸነፈው በአፋንሮሞ የሂፕሆፕና የአርንድቢ ዘፈኖች ቅና ያገኘ የመጣው ሱራት አከለ ወይም ሱራቲ ቦሬ በተሰኘው የሙዚቃ አልበሙ አሸንፏል።
ገመቹ ጉዳን ተደጋማ
ትልቅ ደስታ ነው የተሰማኝ። የአልበም ስራ በጣም አድካሚ ነው። በዚያ ጥረት ውስጥ አልፈህ ለዚህ አይነት ሽልማት ስትበቃ በጣም ልዩ ደስታ ነው የሚሰጥህ። ከጎኔ የቆሙትን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ።
በዚህ ውድድር አርቲስት አደለ ገመቹ ሰኝ ለንጫ በሚለው ነጠላ ዜማ ያመቱ ምርጥ ባል ዘፈን ሲያሸንፍ ከሳምንታት በፊት ጋፊኮ የተሰኘ ሙሉ አልበሙን ለአድማጭ ያደረሰው ወጣቱ ድምጻዊ ጉቶ አበራ በዘመናዊ ምርጥ ዘፈን ዘርፍ ሽልማቱን ወስደዋል። አርቲስት ገላና ጋሮምሳ በአመቱ ምርጥ አርቲስት ዘርፍ፣ ዮሳንጌተውን ደግሞ በባለጊዜ ነጠላ ዜማው የአመቱን ምርጥ ዘፈን ዘርፍን አሸንፏል። ለበርካታ የአፋንሮሞ ሙዚቀኞች የሙዚቃ ቅንብርን የሰራው አንተነህ ተፈራ አቡዝ የምርጥ አቀናባሪ ሽልማትን አሸንፏል።
ይሄ አዋርድ ብቻ አይደለም፣ ስለ ጥበብ ስለ እውነት የተከፈለ ቃል ኪዳን ነውና ይሄን ቃል ኪዳን ልክ እንዳጫሉ እንደሳ እንደጀግናው አርቲስት ነው ወደፊት በትጋት ለመስራት ቃል ኪዳን ተቀብያለሁ። አመሰግናለሁ።
በአመቱ ምርጥ ዲሬክተር ዘርፍ አመንሲ ሳይፋ፣ በኬሮግራፊ ዘርፍ ደግሞ ቱሉ ይርኮስ ያሸነፈ፣ ሰለሳም ቤድል የዘፈነው ምልኪ ጀማልም በምርጥ አዲስ ዘፋኝ ዘርፍ አሸነፈ፣ ሙሉን የዘንድሮን ሽልማት ተቀብለዋል። ያጫሉ እንደሳ ሽልማት ኮሚቴ አባል የሆነው ለልሳይ ድርስ አደም ውድድሩ በየአመቱ እየተሻሻለ እንዲቀጥል ተገቢ ስራ እንደሚሰራ በመርሃ ግብሩ ላይ አመልክቷል። ከታዋቂው ድምጻዊ ያጫሉ ጉድያ ጋር በተገናኘ የተያዙ 3 ተጠርጣሪዎች እንደ ወንጀል ተሳትፏቸው ከእድሜ ልክ እስከ 6 ወራት ቀላል እስራት የቅጣት ውሳኔ እንደተላለፈባቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሙና አመሰግናለሁ። በመቀጠል ደግሞ በኬንያ ትምህርት ቤት ውስጥ ለሙከራ ስለዋለው የሴቶች የጽዳት ማሽን ነግራችኋለሁ። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። እዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በመላሹ የነጽና መስጫ አጥቀል ያድላል። አልፊን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመደበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ የተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካላቸው 1200 ሴቶች መካከል አንዷ ኩዊንተር ሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥሏል። አቅማቸው በማይችል ተማሪዎች ላይም ጫና አሳድሯል። ሜሪ ሎኒያ አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።